ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥር 17 2010 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ መከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ከጥር 16 እስከ ጥር 18 2010 ዓ.ም ድረስ በቅድስት መንበር የመገናኛ ብዙሃን ጽፈት ቤትና የፈረንሳይ የካቶሊክ የመገናኛ ብዙሃን ማህበር በጋራ ያዘጋጁት 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን በፈረንሳይ ሀገር ሎርድ በሚባልበት ስፍራ በመካሄድ ላይ ይገኛል። በዚህ 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን መጀመሪያ ላይ ርዕሰ ሊቃነ ጳጳሳት ፍራንቸስኮ ያስተላለፉትን መልእክት በቅድሚያ እናስደምጣችኋለን። ካርዲናል ዘናሬ በሶሪያ ሰላም የሚመጣበት ጊዜ አሁንም በጣም ሩቅ ነው ማለታቸው መገለጹን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም እምነታችን ይህ ነው በሚል አርዕስት ወደ እናንተ አድማጮቻችን ዘወትር ሐሙስ በዚሁ ሰዓት የምናቀርበውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዕለት የምናቀርብላችሁ አስተምሮ ከዚህ ቀደም በኢትዮጵያ ካቶሊክ ቤተ ክርስቲያን የፍራንቺስካውያን ማኅበር ካህን በሆኑት በክቡር አባ ገብረ ወልድ ገብረ ጻድቅ የቅዱሳን አማላጅነት በሚል አርዕስት የዛሬ ሁለት ሳምንት ገደማ ማለት ነው ያሰማናችሁን አስተምሮ በድጋሜ እናስደምጣችኋለን። ይህንን ዝግጅት በድጋሚ የምናስደምጣችሁ ባለፈው ሳምንት ርዕሰ ሊቃነ ጳጳሳት ፍራንቸስኮ በቺሊና በፔሩ አድርገውት በነበረው 22ኛው ሐዋርያዊ ጉብኝታቸው የተነሳ ባለማቅረባችን በመሆኑ የተነሳ እንደሆነ በቅድሚያ ለመግለጽ እንወዳለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ከጥር 16 እስከ ጥር 18 2010 ዓ.ም ድረስ በቅድስት መንበር የመገናኛ ብዙሃን ጽፈት ቤትና የፈረንሳይ የካቶሊክ የመገናኛ ብዙሃን ማህበር በጋራ ያዘጋጁት 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን በፈረንሳይ ሀገር ሉርድ በሚባልበት ስፍራ በተለያዩ ዝግጅቶች በመከበር ላይ ይገኛል። ይህ 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን የመገናኛ ብዙሃንና እውነት በሚል አርዕስት ከተለያዩ ሀገራት የተውጣጡ የመገናኛ ብዙሃን ባለሙያዎች በተገኙበት እየተከበረ ሲሆን የቅድስት መንበር ዋና ጻፊ የሆኑት ካርዲናል ፔትሮ ፓሮሊን በስፍራው ተገኝተው ይህንን ለሁለት ቀናት ያህል የሚቆየውን ጉባኤ በመከታተል ላይ ይገኛሉ። በዚህ 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን መጀመሪያ ላይ ርዕሰ ሊቃነ ጳጳሳት ፍራንቼስኮ መልእክት ማስተላለፋቸው የታወቀ ሲሆን ቅዱስነታቸው በወቅቱ ያስተላለፉት መልእክት እውነት ነጻ ያወጣችኋል በሚል አርዕስት የቀረበ ሲሆን የውሸት ዜናና ጋዜጠኝነት ለሰላም የሚል መልእክት ያዘለ መሆኑም ተገልጿል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በጥር 16 2010 ዓ.ም በሉርድ በመካሄድ ላይ ባለው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ ያስተላለፉትን መልእክት ሙሉ ይዘቱን የመጀመሪያ ክፍሉን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የተወደዳችሁ ወንድሞቼና እህቶቼ፣ ግንኙነት እግዚአብሔር ለኛ ያለው ዕቅድ አካል ሲሆን ኅብረትን የመፍጠሪያ ወሳኝ መንገድ ነው። በፈጣሪያችን መልክና አምሳል በመፈጠራችን የተነሳ እውነት የሆነውን መልካምና ውብ የሆነውን ሁሉ መግለጽና መጋራት ያስችለናል። የራሳችንንና በዙሪያችን ያለውን ዓለም ለመግለጽ እንችላለን። በዚህም ታሪካዊ ትውስታዎችንና ክስተቶችን በሚገባ ለመረዳትም እንችላለን። ነገር ግን ለራሳችን ኩራትና ራስ ወዳድነት ስንጠቀምበት ግንኙነት የምንፈጥርበት ችሎታን የምንጠቀምበት መንገድ የተዛባ ይሆናል። ይህንንም በጥንት ጊዜ ውስጥ የተከሰቱትን የቃየልንና የአቤልን በኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 እስከ 16 ያለውን ማለታቸው ነው። እንዲሁም ስለ ባቢሎን የተጠቀሰው ታሪክ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 9 ላይ የሚገኘውን ማለታቸው ነው። በመጽሐፍ ቅዱሳችን ውስጥ የተጻፉ ታሪኮችን ሊያሳየን ይችላል። እውነትን የመጠምዘዝ አቅም በግለሰብም ሆነ በማኅበረሰባችን ውስጥ የእኛ ሁኔታ መገለጫ ባሕሪ ነው። በሌላ በኩል ደግሞ እኛ ለእግዚአብሔር ዕቅድ ታማኝ ስንሆን የመገናኛ ብዙሃንን እውነትን ለመፈለግና መልካም የሆኑ ነገሮችን ለማግኘት ውጤታማ በሆነ መልኩ ባላፊነት እንድንፈልግም ያደርገናል። በፍጥነት እያደገ በሚገኘው ዓለማችን ውስጥ በአሁኑ ወቅት እየተንሰራፋ የመጣውን የመገናኛ ብዙሃንንና የረቀቁ የማኅበራዊ መገናኛ ዘዴዎች ሐሰት የሆነ መረጃዎችን በማሰራጨት ላይ ይገኛሉ። ይህም አንዳንድ ጊዜ ቆም ብለን እንድናስብ ያደርገናል። እኔም ብሆን ለዚህ ዓለም አቀፍ የመገናኛ ብዙሃን ቀን ይህንን መልእክቴን ለማስተላለፍ የተነሳሳሁት ከዚህ ቀደም ከኔ በፊት ከነበሩ ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ የቀን አቆጣጠር በ1972 ዓ.ም የማኅበራዊ መገናኛ ዘዴዎች ለእውነት ጥብቅና መቆም እንዳለባቸው በማሳሰብ ከጻፉት ቃለ ምዕዳን አንስቶ በተደጋጋሚ እውነትን የመዘገብ ጥያቄ አደጋ ላይ የወደቀ ጉዳይ በመሆን እየተነሳ ይገኛል። በዚህ መንገድ እኔም ብሆን ይህንን በአሁኑ ወቅት እየተሰራጨ ያለውን የሐሰት ዜናን ለመዋጋት የራሴን አዎንታዊ አስተዋጽኦ ለማድረግ በማሰብና የጋዜጠኝነት መልካም እሴቶች በድጋሜ እንዲለመልሙ ለማድረግ እንዲሁም እውነትን መዘገብ የጋዜጠኛ ግላዊ ኃላፊነት መሆኑን ለመግለጽ በማሰብ ይህንን መልእክቴን ጽፌያለሁ። ተራ ቁጥር 1 የውሸት ዜናዎች ውስጥ ውሸት የሆነ ነገር ምንድነው? ይህ የውሸት ዜና የሚለው ሐረግ በጣም ጥልቅ ውይይትና ክርክር የተደረገበት ነገር ነው። በአጠቃላይ ሲታይ ማህበራዊ የመገናኛ መስመሮች ላይ ወይም ልማዳዊ በሆኑ የመገናኛ ብዙሃን አማካኝነት የተሳሳተ መረጃን ማስተላለፍን ያመለክታል። አንባቢውን ለማታለልና ለማደናገር ሲባል ሆን ተብሎ ወይም በተዛባ መረጃ ላይ የተመሰረተ የሐሰት መረጃ ጋር የተያያዘ ነው። የውሸት ዜናዎችን ማሰራጨት የተወሰኑ ግለሰቦችን ለማርካት፣ ፖለቲካዊ ውሳኔዎችን ለመጫን፣ ኢኮኖሚያዊ ጥቅሞችን ለማስከበር ሊያግዝ ይችል ይሆናል። የውሸት ዜና ውጤታማ የሚሆንበት ዋነኛው ምክንያት እውነተኛ ዜናን በመኮረጅ አሳማኝ ሆኖ በመቅረቡ የተነሳ ነው። በሁለተኛ ደረጃ ይህ የተሳሳተ ግን ሊታመን የሚችል ዜና ማራኪ በሆነ መልኩ የሚቀርብ በመሆኑ ነው። ይህም ለትክክለኛነቱ የተለያዩ ማህበራዊ ሐሳቦችን በማንሳትና የተለመዱ ማህበራዊ ቅድመ ውሳኔዎችን በማቅረብ እንደ ጭንቀት፣ ንቀት፣ ቁጣና ብስጭት የመሳሰሉ ስሜቶችን ፈጥሮ በሰዎች ከፍተኛ ትኩረት እንዲሰጠው ያደርጋል። እንደነዚህ ያሉ የሐሰት ዜናዎችን የማሰራጨት ችሎታ ብዙውን ጊዜ በማህበራዊ አውታር አጠቃቀምና በአጠቃላይ በሚሰሩበት መንገድ ላይ ይመሰረታል። እነዚህ በውሸት ላይ የተመረኮዙ ዜናዎች በፍጥነት በመሰራጨት የሚዛመቱ ሲሆን እንዲያውም አንዳንዴ የሚመለከተው አካል የሚሰጠው ማስተባበያ ይህ የውሸት ዜና የሚያደርሰውን ጥፋት መቋቋም ሲሳነው እናያለን። የውሸት ዜናን ማጋለጥና ማስወገድ አስቸጋሪ የሚሆንበት ዋነኛው ምክንያት በጣም ብዙ ሰዎች በተለያዩ ጽንሰ ሐሳቦችና አስተያየቶችን በመስጠት በማኅበራዊ የመገናኛ ዘዴዎች አማካይነት መስተጋብር በመፍጠራቸው የተነሳ ጉዳዩን አስቸጋሪና ውስብስብ ያደርገዋል። የውሸት መረጃ በፍጥነት የሚንሰራፋበት ዋነኛው ምክንያት የተሰራጨው ዘገባ ውሸት ይሁን ወይም እውነት የሚለውን ከሌላ ትክክለኛ ከሆነ መረጃ ጋር ለማመሳከር ካለመፈለግ የመነጨ ሲሆን በውስጡ አዎንታዊ መድረክ ለመፍጠር ከሚችሉ ሌሎች የመረጃ ምንጮች ጋር ጤነኛ የሆነ ንጽጽር በሌለበት ሁኔታ የተሳሳተ መረጃ በሚገባ ውጤታማ ይሆናል። በተቃራኒው ግን ሰላማዊ ያልሆኑና መሰረተ ቢስ ሐሳቦችን በማስፋፋት ሕዝቡን ወደ እኩይ ተግባራት ውስጥ በመክተት ግጭቶችን በሚገባ ሊፈጥር ይችላል። የተሳሳቱ መረጃዎች አሳዛኝ ጉዳዮችን ይፈጥራሉ። ሰውን ለማነሳሳትና ግጭትን ለመፍጠር ያስችላቸው ዘንድ ሌሎች ሰዎችን በጠላትነት በመፈረጅ ግጭትንም ይፈጥራሉ። የሐሰት ዜናዎች ጽንፈኝነትና ተንጠልጣይ የሆኑ ባሕርያት አላቸው። እብሪትንና ጥላቻን ማስፋፋት ይወዳሉ። ይህም ውሸት የውሸት ዜና የመጨረሻው ውጤት ነው። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ከጥር 16 እስከ ጥር 18 2010 ዓ.ም ድረስ በቅድስት መንበር የመገናኛ ብዙሃን ጽሕፈት ቤትና የፈረንሳይ የካቶሊክ የመገናኛ ብዙሃን ማኅበር በጋራ ያዘጋጁትን 52ኛውን ዓለም አቀፍ የመገናኛ ብዙሃን ቀን ላይ ርዕሰ ሊቃነ ጳጳሳት ፍራንቸስኮ ያስተላለፉትን መልእክት የመጀመሪያውን ክፍል ነበር። ይህ መልእክት በዚያ ላበቃም። ቀጣዩን ክፍል በነገው ዕለት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
ክቡራንና ክቡራት አድማጮቻችን፣ እምነታችን ይህ ነው በሚል ርዕስ ወደ እናንተ አድማጮቻችን ዘወትር ሐሙስ በዚሁ ሰዓት የምናቀርበው ሳምንታዊ ዝግጅታችን አሁን ጀመረ።
ካርዲናል ዘናሪ በሶሪያ ሰላም የሚመጣበት ጊዜ አሁንም በጣም ሩቅ ነው ማለታቸው ተገለጸ። ለዝርዝሩ ዮሐንስ መኮንን።
ካርዲናል ዘናሪ በሶሪያ ሰላም የሚመጣበት ጊዜ አሁንም ሩቅ ነው ማለታቸው ተነገረ። ደም አፋሳሽ የሆኑ የእርስ በርስ ግጭቶች አላበቁም፣ ኃላፊነት ያለው ማንም የሕዝቡን እሮሮ ማዳመጥ ይኖርበታል በማለት በሶሪያ የቅድስት መንበር እንደራሴ የሆኑት ካርዲናል ማሪዮ ዘናሪ ጥሪ አቅርበዋል። በሶሪያ 7 ዓመታት ያስቆጠረ ጦርነት አሁንም ቀጥሏል ያሉት ካርዲናል ዘናሪ ይህን በርካታ የሰው ሞትና የንብረት መውደም ዞር ብሎ የሚያይጠፋ ብለዋል። ከ2 ቀናት በፊት በደማስቆ ክርስቲያኖች በሚኖሩበት ሰፈር የከባድ መሳሪያ ጥቃት ተሰንዝሮ 8 ሰዎች ሲገደሉ በርካቶችም ቆስለዋል ብለዋል። ከተገደሉት መካከል አንዲት ሴት ልጅ፣ 2 ወጣቶችና 1 ሕፃን ይገኙባቸዋል ብለዋል። ከወደሙት ቤቶች መካከል የመኖሪያ ቤቶችና የእምነት ስፍራዎች ይገኙባቸዋል ብለዋል። የፈረንሳይና የአሜሪካ መንግሥታት የውጭ ጉዳይ ጽሕፈት ቤቶች ሶሪያ ኬሚካላዊ የጦር መሳሪያ ትጠቀማለች በማለት የሚያቀርቡትን ክስ የሶሪያ መንግሥት ሐሰት ነው በማለት ክሳቸውን አስተባብሏል። ትናንት በፓሪስ የተሰበሰበው የ24 አገሮች ጥምረት ኬሚካላዊ የጦር መሳሪያ በሚጠቀሙ አገሮች ላይ ከበድ ያለ ቅጣት ለመጣል የሚያስችል አዲስ ስምምነት አጽድቆ ተለያይቷል ተብሏል። በሌላ ወገን በሶሪያ ይታገዛሉ ከሚባሉ የኩርድ ታጣቂዎች ላይ ቱርክ በከፈተችው ጥቃት ቢያንስ 260 ወታደሮች ተገለዋል፣ ቆስለዋል ወይም ተማርከዋል። 5ኛ ቀኑን በያዘው ጦርነት ከእስላማዊ መንግሥት ታጣቂዎች ጋር ምንም አይነት ተኩስ አቁም ስምምነት ያላደረገው የሶሪያ መንግሥት ወታደሮች 150 ታጣቂዎችን መግደላቸው ታውቋል። በሶሪያ የሕዝቡ ሥቃይ ቀጥሏል ያሉት በሶሪያ የቅድስት መንበር እንደራሴ የሆኑት ካርዲናል ማሪዮ ዘናሪ በአዲሱ የጎርጎሮሳውያኑ ዓመትም ከጦርነት መውጣት አልተቻለም ብለዋል። በአንዳንድ አካባቢዎች ጦርነቱ የቀነሰ ቢሆንም ደም አፋሳሽ የሆኑ አመጾች መቀስቀሳቸው አልቀረም ብለዋል። ለዚህም ደማስቆ አካባቢ ገጠራማውን ስፍራ መመልከት፣ እንደዚሁም የሶሪያ ሰሜን ምዕራብ አካባቢዎችን መጥቀስ ይቻላል ብለው በኢድልብና በሃማ የሚካሄዱ ጦርነቶች በሰዎች ሕይወት ላይ ሞትን፣ መቁሰልንና ለበርካታ ሰዎች ደግሞ መፈናቀልን አስከትሏል ብለዋል። ከዚህ የተነሳ ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ ስጋት እንደያዛቸው ገልጸዋል። ካርዲናሉ በመጨረሻዎቹ ወራት በሶሪያ እየተደረገ ስላለው ጦርነት ብዙም እንደማይወራ ጠቅሰው በበርካታ ንጹሐን ዜጎች ላይ የሚፈጸም በደል አላበረደም ብለዋል። በተባበሩት መንግሥታት አደራዳሪነት ሩሲያ የምትካፈልበት ጉባኤ በቪየና ስለሚካሄድ ተጠይቀው በሰጡት መልስ በተለያዩ ጊዜያት በተለያዩ ስፍራዎች የቪየናን ጉባኤ ጨምሮ ማለት ነው ጉባኤዎች መደረጋቸው ለግጭቶች መፍትሄ ለማፈላለግ ጥሩ አጋጣሚዎችን ይከፍታሉ ብለዋል። ነገር ግን ጉዳዩ በቀጥታ ለሚመለከታቸው በሙሉ ሕፃናት ወደ ትምህርት ቤት እንዳይሄዱ የያዛቸውን ፍርሃት፣ የቤተሰቦችን ስጋትና የሌሎች በርካታ ሕፃናት ጩኸት ማሰማት ያስፈልጋል ብለዋል። በቁጥር በርካታ የሆኑ ሰዎች በረሃብ ቤት ንብረታቸውን ጥለው በመሰደዳቸው መጠለያ አልባ ሆነዋል። ስለዚህ ኃላፊነት ያለው ማንም የሕዝቡን ሮሮ ማዳመጥ ይኖርበታል በማለት በሶሪያ የቅድስት መንበር እንደራሴ የሆኑት ካርዲናል ማሪዮ ዘናሪ ጥሪ አቅርበዋል።
በዛሬው ዕለት የምናቀርባቸው አስተምህሮ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የፍራንችስካውያን ማኅበር ካህን በሆኑት በክቡር አባ ገብረ ወልድ ገብረ ጻድቅ የቅዱሳን አማላጅነት በሚል ርዕስ የተዘጋጀውን አስተምህሮ ይሆናል። አቅራቢዋ ማክዳ ዮሐንስ ነኝ። አብራችሁን ቆዩ። የቅዱሳን አማላጅነት። በክርስቶስ ኢየሱስ የተወደዳችሁና የተከበራችሁ ወንድሞቼና እህቶቼ፣ ከሁሉ በማስቀደም ከሰው ማስተዋል በላይ የሆነው የጌታ ሰላም ፍቅርና ማስተዋል ይብዛላችሁ። የዓለም ሁሉ አዳኝ የሆነውን ክርስቶስን በጥልቀት ለማወቅና በፍቅሩም ለማደግ የምታደርጉትን መልካም ጥረታችሁን ሁሉ ይባርክላችሁ። በመቀጠልም ለዛሬ አስተንትኖ ይረዳን ዘንድ የማውቀውን ላካፍላችሁ እሞክራለሁ። የትምህርታችን ርዕስ የቅዱሳን አማላጅነት የሚል ነው። ይህ ርዕስ በተለይም በወጣቶች ዙሪያ ያለማቋረጥ ሁሌ እንደ አዲስ የሚነሳ ነው። ስለሆነም ዋጋና ትኩረት ሊሰጠው የሚገባ ነው ማለት ነው። ከሁሉ አስቀድመን በትምህርታችን ርዕስ ላይ ልናሰምረው የሚገባን ቅዱስ እና አማላጅ በሚሉ ቃላቶች ላይ ነው። ቅዱሳንና አማላጅ ለሚሉ ቃላቶች ትክክለኛ ትርጉማቸውን ከተረዳን ማለትም መጽሐፍ ቅዱሳዊ መሰረት ያላቸው መሆኑንና ቅዱሳን የቤተ ክርስቲያን አባቶች ከጥንት ጀምሮ ያስተማሩት መንፈሳዊነት መሆኑን ከተገነዘብን ዛሬም ቤተ ክርስቲያናችን የምታስተምረው እውነት ከሆነ የቅዱሳን አማላጅነት ምን እንደሆነ ለመረዳት አያስቸግረንም። ከሁሉ በቅድሚያ እንድንገነዘብ የምፈልገው አንድን የእምነት ትምህርት ለማወቅና ለመማር የምንተጋው በእምነታችን ላይ ጥያቄ ለሚያነሱ ቤተ እምነቶች መልስ ለመስጠት ካለን ፍላጎት ተነሳስተን ሳይሆን ትምህርቱ ለሕይወታችን የሚሰጠውን ፋይዳን መጽሐፍ ቅዱሳዊ መሰረት ያለው እውነት መሆኑንና የጥንትና የዛሬ የእምነት አባቶቻችንና እናቶቻችን ስለዚህ እውነት በጊዜያቸው ያስተማሩትንና እያስተማሩ ያሉትን ይበልጥ ለማወቅ ካለን እምነት መሆን አለበት። ምክንያቱም የትምህርቱን ዓላማን በትክክል ከተረዳን ትምህርቱን ለዘመናችን አስተሳሰብና አመለካከት በሚስማማ መልኩ እንዴት ተርጉመን ልንጠቀመውና ለሌሎችም ልናስተላልፈው እንደምንችል እንረዳለን። ያ ካልሆነማ የቅዱሳን አማላጅነት ጥያቄ ሁሌም የሚነሳና ማብራሪያዎችም የሚሰጥበት ነው። ከሌሎች ለሚነሱት ጥያቄዎች መልስ ለመስጠት ከሆነ ደግሞ በእምነታችን ላይ በቀጣይነት ጥያቄዎችን የሚያነሱና ብዥታን የሚፈጥሩ ሁሉ ክርስትና እምነት ከመሰረተው ክርስቶስና ትምህርቱንም ተቀብለው ወደ የስፍራዎች ሁሉ ካስፋፉ ቅዱሳን አባቶች ትምህርት ይበልጣሉ እንደማለት ይሆናል። ለመሆኑ ቅዱስ ስንል ምን ማለታችን ነው? በእርግጥ መጽሐፍ ቅዱሳችን እግዚአብሔር ብቻ ቅዱስ እንደሆነ በማያሻማ ሁኔታ ይናገራል። ይሁን እንጂ ይኸው መጽሐፍ ቅዱስ እኛ አማኞችም በሰማይ አባታችን ቅዱስ እንደሆነ ሁሉ እኛም ቅዱሳን ለመሆን እንደተጠራን በግልጽ ይናገራል። ሐዋርያ ጳውሎስም ጌታ ክርስቶስን ተቀናቃኝ የሌለው የሕይወታችን ጌታና አዳኛቸው አድርገው የተቀበሉትን ቅዱሳን ብሎ ጠርቷቸዋል። ስለዚህ ቅዱሳን ማለት በቃሎቻቸውና በተግባሮቻቸው ክርስቶስን በቃልና በተግባር መስለው ለመኖር የተጉ ከራስ ወዳትነት እስር ቤት ነፃ የወጡና የዕለት ተዕለት መስቀሎቻቸውን ተሸክመው ክርስቶስን እስከ መጨረሻ የተከተሉትን ታማኞችና የእምነት አርበኞችን ነው። አሳቡን አሳባቸው፣ ፈቃዱን ፈቃዳቸው ክርስቶስ ለዚህ ምድር በተለይም ለሰው ልጆች የነበረውን ራእዩን ራእያቸው ያደረጉ በምድር ላይ እንግዶችና መጻተኞች መሆናቸውን ተገንዝበው ምድራዊ ስቃይን፣ መከራን፣ ስደትን፣ ማጣትን ለጌታ ብለው የተቀበሉ የእምነት አርበኞች ናቸው። ክርስቶስ የፍቅርን፣ የሰላምን፣ የደስታን፣ የምህረትንና የፈውስን ወንጌል ሕዋሳቶቻቸውን ተጠቅሞ እንዲያውጁ የፈቀዱ ለእምነታቸው በድንጋይ የተወገሩ፣ በመጋዝ የተሰነጠቁ፣ በሰይፍ የተገደሉ፣ የተንከራተቱና በዓለም የተናቁ ምስኪኖች ናቸው። አሁን ጥያቄው እኛ ኃጢአተኞች ዛሬ የቆምን የምንመስልና ለነገ ምን ስለመሆናችን ምንም የማናውቅ ደካሞችና ውስኖች ሆነን አንዱ ለሌላ በመጸለይ የሚያማልድ ከሆነ ከእግዚአብሔር ጋር ለዘላለም አንድ የሆኑ ቅዱሳኖች እንዴት ከእኛ የበለጠ ለእኛ በመጸለይ አያማልዱም ነው። ክቡራንና ክቡራት አድማጮቻችን ቀደም ሲል ያዳመጣችሁት እምነታችን ይህ ነው በሚል አርዕስት ከሬዲዮ ቫቲካን የአማርኛው ክፍል ዘወትር ሐሙስ በዚሁ ሰዓት የሚቀርብላችሁ ዝግጅት ሲሆን ቀደም ሲል ያሰማናችሁ አስተምሮ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የፍራንችስካውያን ማኅበር ካህን በሆኑት በክቡር አባ ገብረወልድ ገብረ ጻድቅ የቅዱሳን አማላጅነት በሚል ርዕስ የተዘጋጀውን አስተምሮ ነበር። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት እናስደምጣችኋለን። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።